የዲደብሊው ዜና።
ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያ ማርስት ዜናዎቹን አሰማለሁ። ቅድሚያ ለሰብአዊ መብት የተባለ አገር በቀል የሰብአዊ መብት ተከራካሪ ድርጅት ዓለም አቀፉ ማህበረሰብ በትግራይ የተካሄደ ነው ባለው አስገዳጅ ወታደራዊ ምልመላን እንዲያወግዝና እንዲያስቆም ጥሪ ያቀረበ። በደቡብ ኢትዮጵያ ህዝቦች ክልል በቡርጂና ጌዲዮ ዞኖች ምርጫ ሲያጭበረብሩ ተደርሶባቸዋል የተባሉ የምርጫ አስፈጻሚና አንድ መራጭ ከ6 እስከ 10 ወር እስራት ተቀጡ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘሌንስኪ ከአራት ዓመታት በላይ የዘለቀው ጦርነት እንዲያበቃ ስምምነት ላይ ለመድረስ ከፑቲን ጋር ለመገናኛት ሐሳብ ያቀረቡትን ግልጽ ደብዳቤ ለፕሬዝዳንት ቭላድሚር ፑቲን ይፋ አደረጉ። የክሬምሊን ቃል አቀባይ በበኩላቸው ዘሌንስኪ ሞስኮ መምጣት ይችላሉ ሲሉ መልስ ሰጥተዋል። ዜናው በዝርዝር። ቅድሚያ ለሰብአዊ መብት የተባለ አገር በቀል የሰብአዊ መብት ተከራካሪ ድርጅት ዓለም አቀፉ ማህበረሰብ በትግራይ የተካሄደ ነው ባለው አስገዳጅ ወታደራዊ ምልመላን እንዲያወግዝና እንዲያስቆም ጥሪ ያቀረበ። ኢትዮጵያ ፌዴራል መንግስትም ለግጭት ገፊ ለሆኑ የሚችሉ እንደ ተፈናቃዮች ወደ ቀያቸው የመለስና ነዳጅን እና በጀትን ጨምሮ ተገቢ አገልግሎቶችን እንዲያቀርብ ድርጅቱ ጥሪ አድርጓል። የህወሓት ቃል አቀባይ ግን የድርጅቱን የምርመራ ዘገባ ውሸት ሲሉ አጣጥለውታል። ቅድሚያ ለሰብአዊ መብት ድርጅት ባወጣው የምርመራ ዘገባና ለዶቼ ቬለ በሰጠው ተጨማሪ ማብራሪያ በትግራይ የተካሄደ ነው ያለውን አስገዳጅ ወታደራዊ ምልመላ የኢትዮጵያ ፌዴራላዊ ህገ መንግስትን፣ የአፍሪቃ መብቶች ቻርተርንና የዓለም አቀፍ ስምምነቶችን የሚጥስ ነው ብሎታል። ቅድሚያ ለሰብአዊ መብቶች በጽሁፍ ባሰራጨው የምርመራ ዘገባ በትግራይ የተካሄደ ነው ያለውን አስገዳጅ ወታደራዊ ምልመላ እንዲቆም፣ ለዚሁ ተግባር በየትምህርት ቤቱና ወታደራዊ ካምፖች የተሰበሰቡ ወጣቶች በአስቸኳይ እንዲለቀቁ ሲል ጠይቋል። በዚህ ጉዳይ ላይ ዶቼ ቬለ ያነጋገራቸው የህወሓት ቃል አቀባይ አቶ ሚካኤል አስገዶም የትግራይ ወጣት ለመብቱ ሲል በፍላጎቱ የመታገል ልምድ ማዳበሩን ገልጸዋል። ቅድሚያ ለሰብአዊ መብት የተባለ አገር በቀል የሰብአዊ መብት ተከራካሪው ድርጅት ያወጣው መግለጫ በማስረጃ ያልተደገፈና የገለልተኝነት ምህርን ያልተከተለ ነው ሲሉ አጣጥለውታል። ዜና መጽሔት ዝርዝሩን በስፋት ያቀርባል። በደቡብ ኢትዮጵያ ህዝቦች ክልል በቡርጂና ጌዲዮ ዞኖች ምርጫ ሲያጭበረብሩ ተደርሶባቸዋል የተባሉ የምርጫ አስፈጻሚና መራጭ ከ6 እስከ 10 ወር በሚደርስ እስራት ተቀጡ። በኢትዮጵያ ብሔራዊ ምርጫ ቦርድ የቡርጂ ቅርንጫፍ ጽህፈት ቤት ኃላፊ አቶ ታደሰ ሳሙኤል ለዶቼ ቬለ እንዳሉት በእስር ቅጣቱ የተወሰነበት ያቸው አድማሱ በተባለ የምርጫ አስፈጻሚ ላይ ነው። ተከሳሹ ቅጣቱ ሊወሰንበት የቻለው ባለፈው ሰኞ ግንቦት 24 ቀን 2018 ምርጫ ሲያስፈጽም በነበረበት የሲሚቾ ምርጫ ጣቢያ ላይ አድርሷል በተባለው የምርጫ ህግ ጥሰት ነው። ተከሳሹ ለመራጮች በተዘጋጀው የድምፅ መስጫ ቅጾች ላይ አስቀድሞ በሚደግፈው እጩ ተወዳዳሪ ላይ ምልክት አድርጎ መገኘቱን አቶ ታደሰ ሳሙኤል ተናግረዋል። የቡርጂ ፍርድ ቤት ላለፉት 3 ቀናት የቀረቡለትን ማስረጃዎች ሲመረምር ቆይቶ ትናንትና ባሳለፈው ውሳኔ ተከሳሹ ለ10 ወር እስራት እንዲቀጣ መወሰኑ ታውቋል።
አንድ ምርጫ ጣቢያ ድንበቹ ሱፐርቫይዝ በምናደርግበት ሰዓት ድምፅ መስጫ ወረቀት ላይ ቲክ ወይም ምልክት ተደርጎበት አገኘንና አሽገን ለምርጫ ቦርድ ቀጥታ ከላይ ሪፖርት አደረግን። አስቀድሞ ምልክት የተደረገበት ገና ለመራጩ ሳይሰጥ ተመርጦ ነበር። በቃ ምርጫ ቦርድ ሪፖርቱን ከኛ ተቀብሎ ውሳኔ ለእኛ ተሰጥቶ እንዲቆይ ምላሽ ለእኛ ሰጡን። እዛ በኋላ በነጋተው ቡርጂ ዞን ፖሊስ ጽሕፈት ቤት ጥፋተኛ የተባለውን በቁጥጥር ስር አዋለ።
ሱዳን ከቻድ ጋር በሚያዋስነው ድንበር ላይ በሰላማዊ ሰዎች ላይ የሚደርሰው የሰው አልባ አውሮፕላኖች ጥቃት በከፍተኛ ደረጃ መጨመሩን ድንበር የለሹ የሐኪሞች የእርዳታ ድርጅት ዛሬ አስታወቀ። ከግንቦት ወር መጀመሪያ ጀምሮ በምዕራባዊዋ የድንበር ከተማ ቲና እና አካባቢዋ በቀን እስከ 6 የሚደርሱ የድሮን ጥቃቶች ነበሩ ሲል የጀርመኑ የዜና አገልግሎት ዲፒኤ የሐኪሞቹን ድርጅት ጠቅሶ ዘግቧል። የረድኤት ድርጅቱ ባለፉት ሁለት ሳምንታት ውስጥ በድሮኖች ጥቃት ጉዳት የደረሰባቸው 116 ሴቶችና ህፃናትን ማከም መቻሉንም ገልጿል። ድርጅቱ በተለይ ግንቦት 24 ሱዳን ቢቲና ውስጥ ባለ ገበያ በሚገኝ ብዙ ህዝብ በነበረበት ቡና ቤት ውስጥ አስከፊ ጥቃት መፈጸሙን አስታውቋል። በጥቃቱ ቢያንስ የ3 ሰዎች ህይወት ሲያልፍ 35 ሰላማዊ ሰዎች ቆስለዋል። ሱዳን ላይ እስካሁን የተሰነዘሩት የሰው አልባ አውሮፕላን ጥቃቶች የቃጠሎ የፍንዳታ ቁስለኞችን ጨምሮ ሞትና ከፍተኛ ጉዳቶች ያስከተሉ መሆናቸውን የሐኪሞቹ ድርጅት አክሎ አስታውቋል። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የሊባኖስና የእስራኤል መንግስት በአሜሪካ አደራዳሪነት የተፈጸመውን የተኩስ አቁም ስምምነት በኢራን የሚደገፈው ታጣቂ ቡድን ሂዝቦላ ውድቅ አደረገው። የስምምነቱ ዝርዝር ረቡዕ አመሻሽ ላይ በእስራኤልና በሊባኖስ መንግስታት ይፋ መደረጉ ይታወቃል። ስምምነቱ ታጣቂ ቡድኑ ሂዝቦላ ጥቃቱን ሙሉ በሙሉ እንዲያቆምና የቡድኑ ሁሉም አይነት እንቅስቃሴዎች ከታሊን ወንዝ ጀምሮ በስተደቡብ ያለውን አካባቢ በሙሉ እንዲለቅ የሚጠይቅ ነው። ላታኒ ወንዝ ለእስራኤል ሊባኖስ ድንበር በስተሰሜን 30 ኪሎ ሜትር ርቀት ላይ የሚገኝ ነው። የሂዝቦላ መሪ ናኢም ቃሲም በደቡብና በተቀረው ሊባኖስ መካከል ምንም አይነት ልዩነት ሳይኖር የተኩስ አቁም ስምምነቱ ሁሉን አቀፍ መሆን አለበት ብለዋል። ቃሲም በግጭቱ ውስጥ መደበኛ ያልሆነው እና በሂዝቦላ ላይ የተወሰነ ተጽዕኖ ያለው የሊባኖስ መንግስት ከእስራኤል ጋር ያለውን ቀጥተኛ ድርድር እንዲያቆምም አሳስበዋል። የእስራኤል መከላከያ ሚኒስትር እስራኤል ካተስ በበኩላቸው የእስራኤል ወታደሮች በደቡብ ሊባኖስ ድንበር አቅራቢያ እንደሚቆዩና የሊባኖስ ዜጎች የኖሩበት በነበረው ደቡባዊ ሀገሪቱ ክፍል ወደ ቤታቸው እንዲመለሱ እንደማይፈቅዱ ተናግረዋል። የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ከአራት ዓመታት በላይ የዘለቀው ጦርነት እንዲያበቃ ስምምነት ላይ ለመድረስ ከፑቲን ጋር ለመገናኘት ሀሳብ ያቀረቡበትን ግልጽ ደብዳቤ ለፕሬዝደንት ቭላድሚር ፑቲን ትናንት ሐሙስ ይፋ አድርገዋል። ዜሌንስኪ ለፑቲን ይፋ ባደረጉት ግልጽ ደብዳቤ አብዛኞቹ ሩሲያውያን ዩክሬን ላይ በሚደርሰው የሚሳይልና የድሮኖች ጥቃት ደክሟቸዋል፣ በሀገሪቱ የተከሰተውም የዋጋ ንረትና በነዳጅ እጥረት ችግር ተወጥረዋል፣ ስለዚህም ሩሲያውያን ለሰላም ዝግጁ ናቸው ብለዋል። ዜሌንስኪ እንደ መጀመሪያ እርምጃ በግንባር ላይ የሚካሄደው ጦርነት እንዲቆምና የተኩስ አቁም ስምምነት እንዲፈጸም ሀሳብ አቅርበዋል። የክሬምሊን ቃል አቀባይ ዲሚትሪ ፔሽኮቭ ለፑቲን የቀረበውን ግልጽ ደብዳቤ እስካሁን አላየሁትም ሲሉ አስተያየት ሰጥተዋል። የሰላም ድርድር ከፈለገ ዜሌንስኪ ወደ ሞስኮ ሊመጣ ይችላል ሲሉ ፔሽኮቭ ለዜሌንስኪ መልስ አክለዋል። የዩክሬን በሰው አልባ አውሮፕላኖች ጦር ግንባር ላይ በስፋት በማጥቃት ሩሲያ ወደ ምስራቃዊ ዩክሬን የምታደርገውን ግስጋሴ በአብዛኛው ማስቆሟ ተመልክቷል። በሌላ በኩል ሩሲያ ከቅርብ ሳምንታት ወዲህ በደርዘን የሚቆጠሩ ዩክሬናውያንን የገደለውን የረጅም ርቀት የሚሳይልና ሰው አልባ አውሮፕላኖች ጥቃቶችን አጠናክራ መቀጠሏ ይታወቃል። አሜሪካ በሶሻሊዝም በምትመራው ኪዩባ ላይ ተጨማሪ ማዕቀብ አሳረፈች። የፕሬዚዳንት ዶናልድ ትራምፕ አስተዳደር በመሪው ሚጌል ዲያዝ ካኔል ቤተሰብ አባላትና በተለያዩ የኩባ መንግስት ድርጅቶች ላይ ማዕቀብ ጥሏል። የዩናይትድ ስቴትስ የገንዘብ ሚኒስቴር እንደገለጸው የ66 ዓመቱ ዲያዝ ካኔል የእገዳ ዝርዝር ውስጥ ገብተዋል። እርምጃው ንብረት ማቀዝቀዝና ከአሜሪካ አካላት ጋር የንግድ ግንኙነትን የሚያግድ ይሆናል። ትራምፕ በኪዩባ ላይ እነዚህን የመሳሰሉ የቅጣት እርምጃዎችና ነዳጅ ወደ ኪዩባ እንዳይገባ ማገዳቸው በሀገሪቱ ውስጥ ያለውን የፖለቲካና የኢኮኖሚ ሁኔታን ለመቀየርና ለውጥ ለማምጣት ማስገደድ ነው ተብሏል። በመጨረሻም ዜና እረፍት፣ ከ1990 እስከ 1995 ዓ.ም ድረስ አዲስ አበባን በከንቲባነት የመሩት አምባሳደር አሊ አብዶ ከዚህ ዓለም በሞት ተለዩ። አምባሳደር አሊ ባደረባቸው ሕመም ምክንያት በሕክምና ሲረዱ ቆይተው ሌሊቱን ማረፋቸውን የአዲስ አበባ የእስልምና ጉዳዮች ከፍተኛ ምክር ቤት መግለጹ ተመልክቷል። የአቶ አሊ አብዶ የቀብር ስነ ስርዓት በዛሬው ዕለት ዳሊቲ አካባቢ በሚገኘው የሙስሊሞች የቀብር ቦታ ቤተሰቦቻቸው፣ ወዳጆቻቸው፣ ዘመዶቻቸውና የመንግስት የስራ ኃላፊዎች በተገኙበት መፈጸሙን የአገር ውስጥ መገናኛ ብዙሃን ዘግበዋል። አምባሳደር አሊ አብዶ አዲስ አበባን ያስተዳደሩ 27ኛው ከንቲባ ነበሩ። ይህ ዶቼ ቬለ ነው። ከዶቼ ቬለ ዜናውን ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። ቅድሚያ ለሰብአዊ መብት የተባለ ሀገር በቀል የሰብአዊ መብት ተከራካሪ ድርጅት ዓለም አቀፍ ማህበረሰብ በትግራይ እየተካሄደ ያለውን ነው ባለው አስገዳጅ ወታደራዊ መልመላን እንዲያወግዝና እንዲያስቆም ጥሪ ያቀረበ። በደቡብ ኢትዮጵያ ህዝቦች ክልል በቡርጂና ጌዲዮ ዞኖች ምርጫ ሲያጭበረብሩ ተደርሶባቸዋል የተባሉ የምርጫ አስፈጻሚና መራጭ ከስድስት እስከ አስር ወር እስራት ተቀጡ። የቀድሞ የአዲስ አበባ ከንቲባ አምባሳደር አሊ አብዶ ከዚህ ዓለም በሞት ተለዩ። ዜናው አበቃ።